ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮቼ እንደምን አመሻችሁ። እግዚአብሔር አምላካችን በዛሬው ምሽት ክፍለ ጊዜ ደግሞ ለኔና ለናንተ ሊያስተምረን ለኔና ለናንተ ሐሳቡንና ሥራውን ሊገልጥ ደግሞ እነሁላችንንም በራዲዮናችን ዙሪያ አንድ ላይ ሰብስቦናል። ምናልባት አንዳንዶቻችሁ ለብቻችሁ፣ ሌሎቻችሁ ደግሞ ከቤተሰቦቻችሁ ወይንም ከጓደኞቻችሁ ጋራ በመሆን አንድ ላይ ወደ ጌታ ማዕድ ቀርባችሁ ልትሆኑ ትችላላችሁ። የአገርን ግዳጅ ለመወጣት በጦር ሜዳም ደግሞ አንድ ላይ በመሆን የራዲዮናችሁን ድምፅ ምናልባት ዝቅ አድርጋችሁ፣ በማረሚያ ቤት ደግሞ እንደሆ እንዲሁ በመሰባሰብ ከቃሉ ጥማትና መራብ የተነሳ እንሆ ለብቻችሁ የቀረባችሁም ልትኖሩ ትችላላችሁ፣ ወይንም በህብረትም የቀረባችሁ ልትኖሩም ትችላላችሁ። በተለያየ አይነት መልክ እንግዲህ እያንዳንዳችን ወደ እግዚአብሔር ቀርበን ልንሆን እንችላለን። ነገር ግን ወገኖቼ አንድ ልብን ይዘን፣ የተሰበረ ልብን ይዘን፣ እግዚአብሔርን የሚያከብር ልብ ይዘን በያለንበት ስፍራ በሱ ማዕድ ፊት እንቀርባለን። እግዚአብሔር ያን ጊዜ ደግሞ በእውነት ከጸባወቱ ለእኔና ለእናንተ ይናገረናል። እስቲ እናመስግነው።
ጌታ ሆይ ተመስገን፣ 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 ጌታ ሆይ ተመስገን። ዛሬ ተመስገን፣ ነገ ተመስገን፣ ሁሌም ተመስገን። ዛሬ ተመስገን፣ ነገ ተመስገን፣ ሁሌም ተመስገን።
ተመስገን ተመስገን ሁሌም ተመስገን ዛሬ ተመስገን ተመስገን ሁሌም ተመስገን
እንጸልይ።
በሰማይና በምድር ላይ የምትገዛ የሰራዊት ጌታ እግዚአብሔር አባታችን ሆይ እናመሰግናለን። በዚህ ጊዜ ደግሞ ቸርነትህ በስቶልን ነው ለዚህች ምሽት በክተናል። እግዚአብሔር ሆይ ታላቁን ቃልህን ፈዋሹን ቃልህን ደግሞ በዚህች ምሽት ሽተን ወደ አንተ መተናልና ተናገረን፣ አስተምረን። ማወቅ የሚገባንን እግዚአብሔር አባታችንና አምላካችን ሆይ እንድናውቅ ጌታ እግዚአብሔር አምላካችን ሆይ በሕይወታችን ደግሞ በአንድ እርምጃ ወደ አንተ መጠጋት እንድንችል በዚህ በቃል አማካይነት ጌታዬ ሆይ እንድትናገረን ፈቅደን ወደን ሽተን መተናልና የባሪያዎችን መሻት አይተ ደግሞ እንደ አባትነትህ እንደ ቸርነትህ መጠን ወደ እኛ እንድትቀርብና እንድትዳስሰን በቃልህም አማካይነት እንድትገናኘን እንለምናሃለን። የሚኖረንን ጊዜ ሁሉ ባርክልን። ስለ ዘላለማዊና ስለ ታላቁ ስም ስትል ስማን። አሜን። በዛሬው ምሽት ክፍለ ጊዜያችን ደግሞ አብረን የምናጠናው ክፍል ከኦሪት ዘሌዋውያን መጽሐፍ የምዕራፍ 23ን ትምህርት ነው። እስቲ እስቲ መጽሐፍ ቅዱሳችሁን ወጣ ወጣ አድርጉና ኦሪት ዘሌዋውያን ምዕራፍ 23ን ተመልከቱ። ኦሪት ዘሌዋውያን ምዕራፍ 23 አብይ ሐሳብ ስለ ተቀደሱ በዓላትና ዘወትር ይገለገሉበት ዘንድ እግዚአብሔር ለሕዝቡ የሰጠው ቀን መቁጠሪያ የሚል ይሆናል። እስቲ ርዕሱን አንድ ጊዜ ደግምላችኋለሁ። አብይ ሐሳቡ ወይም ደግሞ ዋናው ሐሳቡ ስለ ተቀደሱ በዓላትና ዘወትር ይገለገሉበት ዘንድ እግዚአብሔር ለሕዝቡ የሰጠው ቀን መቁጠሪያ የሚል ይሆናል። ወገኖቼ ይህ ምዕራፍ ስለ እግዚአብሔር በዓላት ይናገራል። በዓላቱ የደስታ ቀን መሆን አለባቸው። ሐዘንና ለቅሶ የሚኖረው በታላቁ የደህንነት ቀን ብቻ ነው። ከዚህም በተረፈ ይህ ምዕራፍ ለምን ጊዜውም የሚሆን የእግዚአብሔርን የቀን መቁጠሪያ ወይም ደግሞ ካላንደር አካቷል። በዓላት በተወሰነ ቀን ወይም ቀናት እንዲውሉ የተወሰነ ወቅትን የሚከተሉ ቀናት ናቸው። ስለነዚህ በዓላት ዝርዝር መግለጫ በሌሎች የቅዱሳት መጻሕፍት ክፍሎች ተሰጥቷል። በዚህ ምዕራፍ የምንመለከተው ስለ ዓላማቸውና ስለሚውሉበት ቀን ነው። ሰንበትን ሳንጨምር ሰባት በዓሎች አሉ ወገኖቼ። ሰንበት ከሁሉም በፊት የተሰጠ የበዓል ቀን እንደሆነ ይታወሳል ወይም ደግሞ ይታወቃል። ሰንበት ለየት ያለ የበዓል ቀን ባይሆንም ጊዜን የምንለካበት መስፈርት ስለሆነ ነው በዚህ ስፍራ እንዲካተት የተደረገው። እንደ ዮሐንስ ራእይ ሁሉ 7 ቁጥር በዚህ ምዕራፍ ልዩ ትኩረት ተሰጥቶታል። በሌላ አገላለጽ የጊዜ መቁጠሪያ ሆኗል ማለት ነው። አድማጮቼ 7ኛው ቀን ሰንበት ነው። 7 በዓላትም አሉ። ለጴንጤቆስጤ የ7ኛው ሳምንት በዓል ነው። የደህንነት ቀንና የዳስ በዓልን ተከትሎ የሚሆነው የሙሉ ጨረቃ 7ኛ ሳምንት የ7ኛ ወር በዓል ነው። በ25ኛው ምዕራፍ ስለ ሰንበት ዓመትና ስለ ዮቤልዩ እንመለከታለን። ሁሉም በ7 ቁጥር ዙሪያ የሚሽከረከሩ ናቸው። ያልቦካ እንጀራ የሚበላባቸው 7 ቀኖች አሉ። በዳስ የሚኖርባቸው 7 ቀኖች አሉ። እነዚህ ነገሮች ልብ በሏቸው። እነዚህ ክብረ በዓላት 2 ዓላማ አላቸው። አንደኛው ተግባራዊ ዓላማው ሲሆን ሁለተኛው ዓላማው ደግሞ ወደፊት ስለሚፈጸሙ ነገሮች የሚያመላክት ትንቢታዊ ዓላማ ነው። እስቲ እንደገና ልድገምላችሁ። እነዚህ ክብረ በዓላት 2 ዓላማ አላቸው። አንደኛው ተግባራዊ ዓላማው ሲሆን ሁለተኛው ዓላማው ደግሞ ወደፊት ስለሚፈጸሙ ነገሮች የሚያመላክት ትንቢታዊ ዓላማ ነው። ተግባራዊ በሆነ ገጽታው ማህበረሰባዊና የንግድ እንቅስቃሴ መልክ አለው። ለአምልኮና መንፈሳዊ ህብረት ለማድረግ 12ቱም ነገዶች በአንድነት የሚገናኙበት ጊዜ ነው። እያንዳንዱ ወንድ የሆነ ሰው 3 ጊዜ ለአምልኮ ወደ ኢየሩሳሌም መሄድ ነበረበት። እነርሱም የፋሲካ በዓል፣ የጴንጤቆስጤ ወይም የመከርን በዓልና የዳስ በዓል ናቸው። አሁንም ይህንን ነጥብ ደግምላችኋለሁ። ሰው 3 ጊዜ ለአምልኮ ወደ ኢየሩሳሌም መሄድ ነበረበት። እንግዲህ ወንድ የሆነ ማለት ነው። እነርሱም በፋሲካ በዓል፣ በጴንጤቆስጤ ወይም የመከር በዓልና በዳስ በዓል ናቸው። ዘዳግም ምዕራፍ 16 ቁጥር 16ን ተመልከቱ። ዘዳግም ምዕራፍ 16 ቁጥር 16ን በኋላ ተመልከቱ። ይህ ሁኔታ ህዝቡን ምን ያህል እንደሚያስተባብርና እያንዳንዱም ነገድ እርስ በርስ ማስተሳሰር እንደሚችል መገመት ይቻላል። ከተለያየ የአገሪቱ ክፍሎች ሰዎች ይሰበሰባሉ። በሚሸጡና በሚለወጡ ነገሮች ላይ ብቻ ሳይሆን ሐሳቦችንም ይለዋወጣሉ። በሰሜኑና በደቡቡ መንግስት መካከል መከፋፈል የተፈጠረው ይህን መመሪያ ችላ በማለታቸው ነበር። ከነዚህ በዓሎች አብዛኞቹ በተለይም ደግሞ የመከር በዓል ከህዝቡ እርሻ ህይወት ጋር የመያያዝ ባህሪ ያላቸው፣ የበኩራት በዓል፣ የጴንጤቆስጤ በዓልና የዳስ በዓል ለዚህ አይነተኛ ምሳሌዎች ናቸው። እንግዲህ የእውነተኛው አምላክ አምልኮ የአዝመራ ወቅትን፣ የወይንና የሌሎችን ፍራፍሬዎች መሰብሰብ ወቅትን እንኳን ይመለከታል ማለት ነው። ምስጋና ከህዝቡ እለት በእለት አኗኗር ጋር የተያያዘ ነበር። በዚያ የሚያፈሱት ወዝ የተቀደሰ የተባረከ ነገር ነው። እኛ በዚህ ዘመን ያለን ቀኖችና ወቅቶችን መጠበቅ የለብንም። እነዚህን ሁሉ ክርስቶስ ፈጽሟቸዋል ወገኖቼ። እንግዲህ በመብል ወይም በመጠጥ ወይም ስለባል ወይም ስለወር መባቻ ወይም ስለሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላናቸውና አካሉ ግን ክርስቶስ ነው ይላል። ቆላሲስ ምዕራፍ 2 ከቁጥር 16 እስከ 17 ያለውን ተመልከቱ። ቆላሲስ ምዕራፍ 2 ከቁጥር 16 እስከ 17 ያለውን መመልከት ይቻላል። በዓላቱ ሁሉ በዚህ ምዕራፍ አልተካተቱም ወገኖቼ። ስለ ሰንበት ዓመትና ስለ ኢዮቤልዩ የምንመለከተው ወደፊት ምዕራፍ 25 ላይ ነው። ስለ ወር መባቻ የምንመለከተው ደግሞ ከዘኍልቍ ምዕራፍ 28 ከቁጥር 11 እስከ 15 ባለው ስፍራ ላይ ነው። ዘኍልቍ ምዕራፍ 28 ከቁጥር 11 እስከ 15 ባለው ስፍራ ስለ ወር መባቻ ወደፊት እንመለከታለን ማለት ነው። ዝርዝር ሐሳቡ ወገኖቼ፣ አስቀድሜ እንደተናገርኩት የዚህ ምዕራፍ አብይ ርዕስ አጭር መልእክቱ የተቀደሱ ክብረ በዓላት የሚል ይሆናል። የተቀደሱ ክብረ በዓላት የሚል ይሆናል። ትምርቱን ለመከታተል ያመቸን ዘንድ ክፍሎቹን ከዚህ በታች እንደሚከተለው ዘርዝሬያቸዋለሁና ጻፍ አርጓቸው። አንደኛ፣ የሰንበት ወቅቶችን በተመለከተ ከቁጥር 1 እስከ 3 ባለው ስፍራ እንመለከታለን። የሰንበት ወቅቶችን በተመለከተ ከቁጥር 1 እስከ 3 ባለው ስፍራ ነው እንመለከተው። ሁለተኛ፣ የፋሲካ በዓልን በተመለከተ ደግሞ ከቁጥር 4 እስከ 5 ባለው ስፍራ እንመለከታለን። የፋሲካን በዓል አስመልክቶ ከቁጥር 4 እስከ 5 ባለው ስፍራ እናገኛለን። ሶስተኛ፣ ቶሎ ጻፍ አርጓቸው። የቂጣ በዓል ከቁጥር 6 እስከ 8 የቂጣ በዓል ከቁጥር 6 እስከ 8 አራተኛ፣ የበኩራት በዓልን አስመልክቶ ደግሞ ከቁጥር 9 እስከ 14 ባለው ስፍራ እናገኛለን። የበኩራት በዓል ከቁጥር 9 እስከ 14 አምስተኛ፣ የጴንጤቆስጤ በዓል ከቁጥር 15 እስከ 22 የጴንጤቆስጤ በዓል ከቁጥር 15 እስከ 22 ባለው ስፍራ እናገኛለን። ስድስተኛ፣ የመለከት ድምጽ በዓል ከቁጥር 23 እስከ 25 ሰባተኛ፣ የማስተሰረያ በዓል ከቁጥር 26 እስከ 32 የመጨረሻው ስምንተኛው ማለቴ ነው፣ የዳስ በዓል ከቁጥር 33 እስከ 44 ባሉት ስፍራ እናገኛቸዋለን። እንግዲህ እነዚህን ርዕሰ ጉዳዮች አንድ በአንድ ከዚህ ቀጥሎ እንመለከታለን ማለት ነው። እስቲ ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 1 እስከ 3 ያለውን አብረን አንድ ላይ እናብብ። የተቀደሱ ክብረ በዓላት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው። ስድስት ቀን ሥራ ይሠራል፣ በሰባተኛው ቀን ግን የእረፍት ሰንበት ነው፣ የተቀደሰ ጉባኤ ይሆንበታል። ምንም ሥራ አትሠሩም፣ በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው ይላል። የተወደዳችሁ የጌታ ቤተሰቦች፣ ይህን መጽሐፍ በማጥናት ወደፊት በገፋን መጠን የምታስተውሉት ነገር ቢኖር ብዙውን ጊዜ እግዚአብሔር መመሪያዎችን የሚሰጠው ለተወሰኑ ሰዎች መሆኑን ነው። መመሪያዎቹ የተሰጣቸውን ሰዎች ልብ ማለቱ በጣም ይጠቅማል። መመሪያዎቹን ለሙሴ ሰጠ። ሙሴ ከእግዚአብሔር እጅ አስሩን ትእዛዛት መቀበሉ ይታወሳል። ሙሴ ደግሞ ከእግዚአብሔር የተቀበለውን መመሪያ ለሕዝቡ ሰጠ። ምንም እንኳን እነዚህ በዓላት ቤተ መቅደሱን የሚመለከቱ ቢሆኑም እዚህ ላይ ግን ካህናቱን ሲያነሳ አንመለከትም። ህዝቡ ባንድነት ተሰባስበው በእስራኤል ቀን አቆጣጥር መሰረት የሚውሉ በዓሎችን ማክበር አለባቸው። እያንዳንዱ በዓል ልዩ ትኩረት ተሰጥቶታል። በዘመናት መካከል እግዚአብሔር ከዚህ ዓለም ጋር የሚኖረው ትንቢታዊ ጉዳይ ተዘርዝሯል። እግዚአብሔር ከዚህ ዓለም ጋር ባለው ቅድ መሰረት እያንዳንዱ ታላላቅ ሁኔታ ምሳሌነት አለው። ለምሳሌ ያህል ፋሲካ የክርስቶስ መስቀልና ሞትን ያስታውሰናል። አስተውሉ፣ ፋሲካ የክርስቶስ መስቀልና ሞትን ያስታውሰናል። ያልቦካ ቂጣ በክርስቶስ ሞት ምክንያት ከርሱ ጋር የሚኖረን ህብረትን ያመለክታል። ያልቦካ ቂጣ በክርስቶስ ሞት ምክንያት ከርሱ ጋር የሚኖረን ህብረት ያመለክታል። ሶስተኛ፣ የበኩራት በዓል የክርስቶስ ትንሣኤን ያመለክታል። የበኩራት በዓል የክርስቶስ ትንሣኤን ያመለክታል። ጴንጠቆስጤ የቤተ ክርስቲያንን መጀመር ያመለክታል። ጴንጠቆስጤ የቤተ ክርስቲያን መጀመርን ያመለክታል። የመለከት በዓል እግዚአብሔር ወደ ተስፋይቱ ምድር መግባቱን ያስታውሰናል። የመለከት በዓል እግዚአብሔር ወደ ተስፋይቱ ምድር መግባቱን ያስታውሰናል ወይም ደግሞ ያመለክተናል። ታላቁ የስርየት ቀን፣ ታላቁ የስርየት ቀን ክርስቶስ ለእኛ ሲል መስቀል ላይ የፈጸመውን ሥራ ያመለክተናል ወይም ደግሞ ያስታውሰናል። ክርስቶስ ለእኛ ሲል መስቀል ላይ የፈጸመውን ሥራ ያስታውሰናል። የዳስ በዓል እስራኤል በዚህ ምድር የምትኖርበት ጊዜ ትንቢታዊ ነው እንግዲህ ያመለክታል። የዳስ በዓል እስራኤል በዚህ ምድር የምትኖርበትን ጊዜ ያመለክታል። አድማጮቼ፣ እንደ ደንቡ ከሆነ በየሳምንቱ የሚከበረው ሰንበት ከበዓላት ቀኖች አንዱ ተደርጎ ሊቆጠር አይችልም። ሰንበት የተሰጠው ከሙሴ በፊት ገና ከፍጥረት መጀመሪያ ነው። ለእስራኤላውያን የተነገራቸው በድጋሚ ነበር። በዘዳግም መጽሐፍ ደግሞ ለምን ሰንበትን ማክበር እንዳስፈለገ ተጨማሪ ምክንያት ቀርቧል። አንተም በግብፃውያን እንደነበረ አስብ። እግዚአብሔር አምላክ በጸናች እጅና በተዘረጋ ክንድ ከዚያ ወጣ። ስለዚህ እግዚአብሔር አምላክ የሰንበትን ቀን ትጠብቅ ዘንድ አዘዘ ይላል። ዘዳግም 5 ቁጥር 15ን መመልከት ይቻላል። ዘዳግም ምዕራፍ 5 ቁጥር 15ን ልብ ይሏል። በግብጽ ምድር ባሪያ በነበሩበት ጊዜ ያለ ረፍት ይሰሩ ነበር። እነዚህ ሰዎች ሰንበት ከባርነት ነጻ ከመውጣታቸው ጋር የተያያዘ ነው። ከባርነት ነጻ በመውጣታቸውም እግዚአብሔርን የሚያመልኩበት ቀን መመደብ አለባቸው። ከማንኛውም ሥራ ሆነ እንቅስቃሴ የሚያርፉበት ቀን ያስፈልጋቸዋል። አስተውሉ ወገኖቼ፣ የጥንት ክርስቲያኖች በአንድነት ሆነው ስለሚያመልኩበት ቀን ሲያስቡ የሳምንቱ መጀመሪያ ቀን የሆነውን እሁድን ነበር የመረጡት። ስለዚህም ምክንያታቸው ጌታ ከሞት የተነሳበት ቀን በመሆኑ ነው። አስተዋላችሁ? ክርስቲያኖች ወይም ደግሞ የጥንት ክርስቲያኖች በአንድነት ሆነው ስለሚያመልኩበት ቀን ሲያስቡ የሳምንቱ መጀመሪያ ቀን የሆነው ምን ነበር ማለት ነው? እሁድ ነበር። ይህንንም የመረጡበት ምክንያት ለምንድን ነው ማለታቸው ነው? ጌታ ከሞት የተነሳበት ቀን በመሆኑ ነው። ትንሣኤ ነጻ የወጣንበት ቀን ነው ወገኖቼ። አስተዋላችሁ? ትንሣኤ ነጻ የወጣንበት ቀን ነው። ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ይላል። ሮሜ ምዕራፍ 4 ቁጥር 25ን ተመልከቱ። ሮሜ መልእክት ምዕራፍ 4 ቁጥር 25ን ተመልከቱ። ሰንበት ያሮጌው ፍጥረት ነው። እኛ ደግሞ ያዲሱ ፍጥረት ነን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አሮጌው ነገር አልፏል የሚልም ደግሞ ቀጥሎ እናገኛለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17ን መመልከት ይቻላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17ን ተመልከቱ። ወገኖቼ የሳምንቱ መጀመሪያ ቀንን ለአምልኮ በመመደባችን ክርስቶስን እናከብራለን። አስተዋላችሁ አይደል? ለእስራኤላውያን ሰንበት እንደ ጊዜ መለኪያ ወይም ደግሞ መቁጠሪያ ወይም መስፈርት ያገለግላል። ከማንኛውም ሥራና እንቅስቃሴ ማረፍንና አዲስ ፍጥረት የሚጀመርበትን አዲስ ሰንበት ያመለክታል። እንግዲያስ የሰንበት ረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ ረፍቱ የገባ እግዚአብሔር ከሥራው እንዳረፈ እርሱ ደግሞ ከሥራው አርፏልና እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንንም እንዳይወርቅ ወደዚያ አረፍት ለመግባት እንትጋ ይላል። የዕብራውያን መልእክት ጻፊ በዕብራውያን ምዕራፍ 4 ከቁጥር 9 እስከ 11 ባለው ስፍራ ዕብራውያን ምዕራፍ 4 ከቁጥር 9 እስከ 11 ያለውን ተመልከቱ። አድማጮቼ ብዙዎቻችሁ በመጽፉልን ደብዳቤዎች ውስጥ ስለ ሰንበት የምትጠይቋቸው ጥያቄዎችን አስመልክቶ ይህ ቆንጆ መልስ ይሆንላችኋል ብዬ አምናለሁ። ዘላቂና ዘላለማዊ ረፍት የምናገኘው በጌታ ስንድን ብቻ ነው። ልብ በሉ፣ ለእግዚአብሔር ሕዝብ ረፍት ተዘጋጅቶላችኋል። ለመሆኑ ይህ ረፍት ምንድን ነው? ይህ ረፍት የኃጢአት ይቅርታን ማግኘታችን ነው። አስተዋላችሁ? ይህ ረፍት የኃጢአት ይቅርታን ማግኘታችን ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ይላል ማቴዎስ ምዕራፍ 11 ቁጥር 28 ላይ ጌታ ኢየሱስ ክርስቶስ። ረፍትና ደህንነት የሰንበት ሁለት ገጽታዎች ናቸው። የሰንበት ቀን የክብረ በዓል ቀን አይደለም፣ በሳምንት እንጂ በዓመት የሚመጣ ቀን አይደለም። አሁን ከዚህ በመቀጠል ደግሞ የፋሲካ በዓልን እንመለከታለን። እስቲ ቁጥር 4 እና 5ን ተመልከቱ። እነዚህ የእግዚአብሔር በዓላት በየዘመናቸው የምታውጇቸው የተቀደሰ ጉባኤ ናቸው። በመጀመሪያው ወር በ14ኛው ቀን ሲመሽ የእግዚአብሔር ፋሲካ ነው ይላል። ምዕራፍ 12 ላይ ስለ በዓሉ ገለጻ ተሰጥቷል ወገኖቼ። አሁን ደግሞ በእግዚአብሔር ካላንደር ወይም ደግሞ ቀን አቆጣጠር ውስጥ ገብቶና ያለን ከዚህ ቁጥር እንደምንመለከተው በዓላቱ የሚጀምሩት በቀጥታ ከፋሲካ እንጂ ከሰንበት አይደለም። በዘጸአት ምዕራፍ 12 ቁጥር 2 ላይ በኦሪት ዘጸአት ምዕራፍ 12 ቁጥር 2 ላይ እግዚአብሔር ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱም መጀመሪያ ወር ይሁናችሁ ብሏል። ይህ ጊዜ የሚያመለክተው የክርስቶስን የቤዛነት ሥራና የደሙን ጠቀሜታ ነው። እንግዲህ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ሞቷልና ይለናል አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7ን። ልብ ይሏል አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7ን ተመልከቱ። በደንብ ተከታተሉ ወገኖቼ። ይህ በክርስትና እምነታችን ውስጥ ሊያመልጣችሁ የማይገባ ውብ ወይም ደግሞ ድንቅ ትምህርት ነው። የፋሲካ በዓል መከበር የተጀመረው የበኩር ልጆች ሁሉ ተገድለው በግብጽ የመጨረሻው መክሰፍት ከወረደ በኋላ ነበር። እስራኤላውያን ግን በግ እንዲያርዱና ደሙን በበሮቻቸው ላይ እንዲረጩ ተነገራቸው። በቤታቸው ውስጥ መሆንና የታረደውን በግ ጠብሶ መብላት ነበረባቸው። የሞት መልአክ በደም ምልክት በተደረገባቸው በሮች ሁሉ ያልፋል። ከዘኍልቍ ምዕራፍ 9 እንደምንመለከተው ከኦሪት ዘኍልቍ ምዕራፍ 9 እንደምንመለከተው እስራኤላውያን ፋሲካን ማክበር የጀመሩት በሲና ተራራ ሰፍረው በነበረበት ጊዜ ነው። የፋሲካ በዓል ፍጻሜ ያገኘው ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ፋሲካን ባከበረበትና በአሮጌው በዓል ማክተሚያ ላይ አዲሱን ሥርዓት ባስተዋወቀበት ጊዜ ነበር። ይህን ነጥብ እንደገና ደግምላችኋለሁ። የፋሲካ በዓል ፍጻሜ ያገኘው ደግሞ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ፋሲካን ባከበረበትና በአሮጌው በዓል ማክተሚያ ላይ አዲሱን ሥርዓት ባስተዋወቀበት ጊዜ ነበር። ከዚያ በኋላ ደግሞ በዮሐንስ ራእይ በጉ ታርዶ እንመለከታለን። በእግዚአብሔር መንግሥት የፋሲካ በዓል አንድነት እንደሚከበር አስባለሁ ላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ሉቃስ ምዕራፍ 22 ቁጥር 16ን ልብ በሉ። የሉቃስ ወንጌል ምዕራፍ 22 ቁጥር 16ን በኋላ ተመልከቱ። እስቲ አሁን ደግሞ አለፍ ብለን ቁጥር 6 እና 8ን እንመልከት። በዚህም ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው። 7 ቀን ቂጣ እንጀራ ብሉ። በመጀመሪያው ቀን የተቀደሰ ጉባኤ ይሁንላችሁ፣ የተግባር ሥራ ሁሉ አትስሩበት ይላል። ምንም እንኳ ይህ የተለየ በዓል ቢሆንም ወገኖቼ ከፋሲካ በዓል ጋር የተሳሰረ ነው። የፋሲካ በዓል የሚከበረው አንድ ቀን ነው። በሚቀጥለው ቀን ማለትም በሳምንቱ መጀመሪያ ቀን ደግሞ የቂጣ በዓል ይጀምራል። የቂጣ በዓል ታሪካዊ አመጣጡ በቀጥታ ከፋሲካ በዓል ጋር ይያዛል። ዘጸአት ምዕራፍ 12 ከቁጥር 14 እስከ 18 በኋላ ተመልከቱ። ዘጸአት ምዕራፍ 12 ከቁጥር 14 እስከ 28 ያለውን በኋላ ተመልከቱ። ከፋሲካ ቀጥሎ ካለው ቀን ይጀምርና 7 ቀን ሙሉ ያልቦካ እንጀራ ይበላል። በማቴዎስና በማርቆስ ወንጌል የፋሲካ በዓልና የቂጣ በዓል አንድ በዓል እንደሆኑ ተደርጎ ቀርቧል። እንደሌላው ስፍራ ሁሉ እዚህም ላይ እርሾ የክፋት ምሳሌ ሆኖ ነው የቀረበው። ያልቦካ እንጀራ ወይም ቂጣ በክርስቶስ በዛነት ሞትና በአማኙ የተቀደሰናኗር የተመሰረተውን ከክርስቶስ ጋር ያለንን ህብረት ያመለክታል። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 7 እስከ 8 ያለውንም በኋላ ተመልከቱ። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 7 እስከ 8 ያለውን በኋላ ተመልከቱ። ወገኖቼ ምንም አይነት የተግባር ሥራ መደረግ የለበትም። በዚያ ዘመን ተሳታፊዎቹ ሁሉ ከለታዊ ሥራቸው ማረፍ ነበረባቸው። የሳት ቁርባን፣ የህል ቁርባንና የኃጢአት መስዋዕት ይቀርባል። የቂጣ በዓል መጀመሪያና 7ኛው ቀን የተቀደሰ ጉባኤ በመባል ይታወቃሉ። ይህን ነጥብ ልትገምላችሁ። የቂጣ በዓል መጀመሪያና 7ኛው ቀን የተቀደሰ ጉባኤ በመባል ይታወቃሉ። ፋሲካ ክርስቶስ ለኃጢአታችን መሞቱን ይናገራል። አስተዋላችሁ? ፋሲካ ክርስቶስ ለኃጢአታችን መሞቱን ይናገራል። ከዚያ በኋላ በዚህ ሐቅ በመመስረት ከእርሱ ጋር ህብረት እናደርጋለን። ሁልጊዜ በንስሐ መንጻትና መታደስ አለብን። አንዳንድ ጊዜ ጌታ ኢየሱስ ለደቀ መዝሙሩ ካላጠብኩ በቀር ከኔ ጋር እድል ፈንታ የለህም ብሎት ነበር። ዮሐንስ ምዕራፍ 13 ቁጥር 8ን ተመልከቱ። ዮሐንስ ወንጌል ምዕራፍ 13 ቁጥር 8 ልብ ይሏል። ይህ በክርስቶስ ደም መንጻትና መቀደስን የሚያመለክት ነው። እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ልብ ይሏል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ወገኖቼ እርግጥ ነው የኢየሱስ ክርስቶስ ደም ከኃጢአታችን ያነጻናል። ያልቦካ እንጀራ ወይም የቂጣ በዓል ትርጉምም ይሄው ነው። እንግዲህ የተከበራችሁ የጌታ ቤተሰቦች፣ እዚህ ምሽት ያቀረብንላችሁ ትምህርት በዚህ ላይ አበቃ።
ወንድማችን መሰለ ገልገሉ ከዲላ የጻፍክልን ደብዳቤ ሄደርሶናል። በጌታ የተወደድ ወንድማችን መሰለ ገልገሉ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርል ይያልን ሰላምታችንን በዚህ በራዲዮ ሞገድ ማካኝነት እናቀርብልሃለን። ደብዳቤህ ውስጥ ነው ይህ የራዲዮ ፕሮግራም ማለትም የመጽሐፍ ቅዱስ ትምህርት በራዲዮ ህይወትን የቱን ያክል እንደጠቀመ አሁንም ደግሞ በመጥቀምም ላይ እንዳለ ገልጸ ጽፈህልናል። እግዚአብሔር ይባርክ። እግዚአብሔር ልጆቹን መባረክ ስራው ነው። እግዚአብሔር ምን ጊዜም ለኔና ላንተ የሚያስፈልገውን ነገር ያውቃል፣ ያዘጋጃል፣ ይመግበናል። በዚያም ደግሞ ጎልብተን ጠንክረን የእምነት ቁርጭምጭሚቶቻችንን እያጸና በቤቱ እንድንመላለስ ያደርገናል፣ ይረዳናል። የፍቅር አባት ነውና ብንወድቅም እንኳን ያነሳናል። እግዚአብሔር ይክበር ይመስገን። ወንድማችን መሰለ የጠየቃቸውን ጥያቄዎች መልሱን በፖስታ ቤት በኩል ባድራሻ እንልክልሃለንና ተጠባበቅ፣ ደግመህ ጻፍልን። ጌታ ይባርክ።